ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
አድማጮቻችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የመስቀሉ ቃል በሚል ርዕስ በተከታታይ ያስተምረው ካሰብኩት ሐሳብ ጋራ የሚገናዘበውን ክፍል የመስቀሉ ቃል ጥሪ በሚል ርዕስ የማካፈላችሁን ቃል ዛሬ አብረን እንመለከታለን። የምንባብ ክፍላችን አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 17 እስከ 25 ያለውን ይሆናል። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ ያስተዋዮችንም አስተዋል እጠላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑት ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ይላል አምላካችን ቃል። የመስቀሉ ቃል ዋነኛ ትኩረት መስቀሉ ነው። መስቀሉ የሚነገረውን ቃል ያስገኘ የሚነገረው መልእክት የተማከለበት ዋነኛ ነገር እንደሆነ እንመለከታለን። ቃሉ በመስቀሉ ላይ ያተኩራል ብቻ ሳይሆን ቃሉ የመስቀሉ መሆን እንዳለበትም ያሳየናል። የመስቀሉ ቃል መልእክት ክርስቶስ ኢየሱስ ነው። የመስቀሉ ቃል ለመልእክት ፈላጊውና ለጥበበኛው ሞኝነት ሆኖ የሚታየውን የእግዚአብሔር ጥበብና ኃይል የሆነውን ጌታ ኢየሱስን የሚገልጥ ቃል ነው። የመስቀሉ ቃል ስለ ጌታ የሚናገረው የከበረ ስለሆነ በሞኝ ልብ ሳይሆን የሚዘራ ባስተዋይ ልብ ነው። ነገሩ እንዲህ ነውን እያለ የሰማው ህሊናውን አንቅቶ ለሚመረምረው በሰማያዊ ጥበብ የተሞላ መልእክት ነው። የመስቀሉ ቃል ብሉይንም ሆነ አዲስን አጋጥሞ የሁሉም ማሰሪያና መያዣ በሆነው ጌታ ላይ ያተኩራል። መንፈስ ቅዱስ ወደዚህ ዓለም የመጣበት ሐዋርያትም የተሾሙበት የተጠሩበት ዓላማ የጌታችን ኢየሱስ ክርስቶስ ምስክር እንዲሆኑ፣ ምስክሮቼ ትሆናላችሁ አላቸው ጌታ፣ መንፈስ ቅዱስንም እርሱ ስለ እኔ ይመሰክራል አለ። ስለዚህ የመልእክቱ ቃል መልእክት ስለ ማን እንደሚናገረን እንመለከታለን። የመስቀሉ ቃል በመስቀሉ ላይ ከተሰዋው ከጌታ ኢየሱስ ክርስቶስ ሌላ ምንም መልእክት የለውም። ሐዋርያው ይህንን ጠንካራ አቋም የወሰደበትን ምክንያት ከላይ ባነበብኩላችሁ ክፍል በቁጥር 17 ላይ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም በማለት በቃሉ የመስቀሉን መካከለኛነት ሲጠብቅ እናያለን። ቃሉን የመስቀሉ በማድረግ መስቀሉን ከማያማክል ለሰው ተብሎ ከሰው በሆነ ነገር እንዳይታለል የሚጠነቀቅ እንደሆነ እናያለን። ሐዋርያው ይህንን አይነቱን ጥንቃቄ የሚያደርገው የጌታን መስቀል ከንቱ ላለማድረግ ነው። በሰዎች አዋቂነትም ሆነ ወይንም ከዓለም በገበየነው እውቀታችን የጌታ መስቀል ከንቱ እንዳይሆንብን እንድንጠነቀቅ ያስገነዝበናል። የክርስቶስን መስቀል ከንቱ ማድረግ ምንድን ነው? ክርስቶስን መስቀል ከንቱ የሚያደርገው የቃል ጥበብ እንደሆነ የጌታ ቃል ያሳየናል። ሰዎች ይድኑበታል፣ ይማረኩበታል ብለን የምናምንበት የመልእክታችን ኃይል ይሆንልናል ብለን ያልነው ከጌታ መስቀል ሌላ ያለ ነገር ከሆነ እርሱ መስቀሉን ከንቱ የሚያደርግብን ይሆናል። መስቀሉን ከንቱ ሊያደርግ የሚችለው ነገር በቃል የሚገለጥ በውገት በውቀት መልክ የሚቀርብ በመልእክትነቱ ከመስቀሉ ቃል ይልቅ መማረኪያ ያደረግነው ሁሉ መስቀሉን ከንቱ ያደርግብናል። የሰዎችን ልብ የነካንበት መልእክታችንን እንዲያደንቁት ያደረጋቸው ምንድነው? በመገልገልም ሆነ በማገልገል ላለን ሁሉ የመስቀሉን ቃል ከመስቀሉ እንዳንለየው መጠንቀቅ እንዳለብን ያሳየናል። በመስቀሉ ቃል በአግባቡ የተገለገሉ ሁሉ ክርስቶስ በአይናቸው እንደተሰቀለ ሆኖ ይታያቸዋል። ለምልክት ፈላጊው አይሁዳዊ ምልክትን ማቅረብ የመስቀሉን ቃል ከንቱ ማድረግ እንደሆነ ጳውሎስ ያመለክተናል። የምንድነው ተአምር በማየት አይደለምና ጌታም ሆነ ሐዋርያቱ ተአምራትን ለሾ ወይንም ለታይታ ሰዎችን ለማስገረም አድርገው ታውቁም። ስጋና የመስቀሉ ቃል አብረው በምንም መንገድ አይሄዱም። በስጋችሁ መልካም ሆነው ሊታዩ የሚወዱ ሁሉ እንዳትገረዙ ግድ አሏችሁ የተባለው በስጋ ለማትረፍ ሲሉ የስጋን መልካምነትና ክብር የሚጠብቅ ለስጋ የመመኪያ ወንጌል ሰባኪ በሆኑት ላይ ተነገረ እውነት ነው። የሰውን ስጋ አስገርመን የሰውን ስጋ አዝናንተን እንዴት ሰውየው በመስቀሉ ቃል እንዲያምን ይሆናል? ከመስቀል በተጣላ ተስፋ የተደገፈው ስጋ በመስቀል ቃል ሞኝነት አማኝ ለመሆን ይቸገራል። የመስቀሉ ቃል በእግዚአብሔር ሊመኩ የሚወዱ የሚሰሙት ቃል ነው እንጂ በስጋዊ ትምክት ውስጥ ያሉ ሰዎች የሚቀበሉት አይደለም። ዓለም ለኛ የተሰቀለበት እኛም ለዓለም የተሰቀልንበት የመሰናበቻ ጥሪ ነው። ከመስቀሉ ቃል ይልቅ የመዳኛ ምክንያታቸው አድርገው ጌታ እንዲቀበላቸው በስሙ አደረገን የሚሉትን ትንቢታቸውን፣ ተአምራታቸውን፣ አጋንንት ማውጣታቸውን ምክንያት አድርገው ያቀረቡ በማቴዎስ 7:22 እስከ 23 ላይ ጌታ የሰጣቸው መልስ ይህንን ይመስላል። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን ይሉኛል። እዚያን ጊዜም ከቶ አላወቅኳችሁም፣ እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። የመስቀሉ ቃል ከተአምራት ስራዎች ጋር የተጣላ አይደለም። ነገር ግን የመስቀሉን ቃል መካከለኛነት የሚጋርድ የሚያሳንስ የሚተካና የሚያዘናጋ ሁሉ የመስቀሉን ቃል ከንቱ የሚያደርግ ከሆነ የመስቀሉ እንቅፋት ይሆናል። ከላይ ጌታ የመለሰላቸው ሰዎች ለመዳኛቸው ምክንያት በመስቀሉ ቃል የተገኘውን በጌታ በኢየሱስ ደም የሚገኘውን ምህረትና ከኃጢአት መንጻት ምክንያት አድርገው ከማቅረብ ይልቅ ታምራዊ ልምምዳቸውን፣ ትንቢታቸውና አጋንንት ማውጣታቸውን በጌታ ፊት ተቀባይነት ለማግኘት ማቅረባቸው የመስቀሉን ቃል ያልተቀበሉ ከዚያ ጋራ በዚያ ላይ ያልተመሰረቱ መሆናቸውን ያሳያል። ለምልክት ፈላጊው አይሁዳዊ የመስቀሉ ቃል ማሰናከያ የሚሆንበት ምክንያት የመስቀሉ ቃል የስጋ መገረጃ እንጂ የስጋ ፍላጎት ማራመጃ ሆኖ የሚቀርብ ስላልሆነ ነው። እንደ ግሪካዊው ደግሞ ያለው በዚህ ዓለም ጥበብና ፍልስፍና የሾረ ህሊና ላለው ጆሮውን የሚኮረኩርለት አስደናቂ ነገር በመናገር ከጌታ ኃይል ጋር ልናገናኘው አንችልም። የመስቀሉ ቃል ከንቱ እንዳይሆን ከሰው ጥበብና ፍልስፍና መጠበቅ አለብን። ለሰው ተብሎ የሰው ነገር ታስቦ ምንም አይነት ምድራዊ ነገር ሳይገባበትና ሳይጨመርበት የመስቀሉ ቃል በራሱ ሰዎች የሚድኑበት የእግዚአብሔር ኃይል ነው። ጌታ ኢየሱስ በቂ ነው። እሱም ብቻውን ለመስበክና ለመግለጥ ናፍቆቱም ሆነ መቀጣጠሉ ከጠፋብን መታደስ እንድናገኝ ጌታን መጠየቅ አለብን። በጌታ ቤት ከምንሰማቸው ትልቅ ስተቶች መካከል አንዳንዱ ከጎዶሎ አይምሮ የሚወጣውን ግልብ ስብከታችንን ሁሉ በሞኝነት ነው እያልን መፈከራችን ነው። መላእክቱ የጠፋበትን የተዘላበደውን አራምባና ቆቦ የሆነውን ስብከት ኃይሉ ትምህርት መነሻና መድረሻው ለማይታወቀው ሁሉ መፈከሪያ እናደርግበታለን። ቃሉን በማስተዋል መቀበልን የለመዱ ቅዱሳን ግራ የሚያጋባውን ስብከታችንን ባለመቀበላቸው ስጋውያን እንደሆኑ እንፈርድባቸዋለን። እንደኛ አይምሯቸውን ባለመጣላቸው እንወርድባቸዋለን። ሰው በመንፈስ ቅዱስ የሆነውን የተለየ መገለጥ እንኳን ሳያገኝ እንደ ባለ አይምሮ እያሰበ ለመኖር የተሰጠው መጽሐፍ ቅዱሳዊ መመሪያ እንጥላለን። የመስቀሉ ቃል ሞኝነት የሚሆነው ለነማን ነው? የጌታ ቃል ሲናገር የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንደን ግን እግዚአብሔር ኃይል ነውና ይላል። የመስቀሉ ቃል ሞኝነት የሚሆነው ለሚጠፉ ሲሆን ለሚያምኑት ግን የሚያድን የእግዚአብሔር ኃይል ነው። የመስቀሉ ቃል ለሚያምኑት ሞኝነት አይደለም። በዓለማዊ ይታ በስጋዊ አመለካከት የመስቀሉ ቃል ሞኝነት ይሁን እንጂ ለኛ ለምናመን የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው የተሰበከልን። ጌታን በማመኑ ሞኝ ሆነ ማንም ሰው የለም። የጌታ መንፈስ ወደረኞቻችን ሊቋቋሙት የማይችሉትን አፍና ጥበብ ሊሰጠን እንጂ ቅላቅል ሲያደርገን አላየንም። ክብር ለጌታ ይሁን። በመስቀሉ ቃል በማመናችን የከበረውን ከተዋረደው የምንለይበት ብርሃን በርቶልናል። የጌታ ቃል የሚናገረው ወንድሞች ሆይ በአእምሮ ሕፃናት አትሁኑ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ ይላል። በክርስቶስ የክብር ወንጌል በጨለማው ልባችን የሚበራው ብርሃን ልዩ ብርሃን ነው። በኤፌሶን ላይ በመስቀሉ ቃል በማመን የምናገኘውን ሲናገር ጸጋውንም በጥበብና በአእምሮ ሁሉ አበዛልን ይላል ኤፌሶን 1:8። ስለዚህ የመስቀሉን ቃል የሚናገሩና የሚያምኑት ሞኞች አይደሉም። በሰማያዊ ማስተዋል የተሞሉ የክርስቶስ የክብር ወንጌል ብርሃን የበራላቸው የሰሙትን ቃል ከራሳቸው የሚያዋህዱ ቃሉን በማስተዋል ተቀብለው እንደ መልካም መሬት በውስጣቸው የሚሸሽጉ ደግሞም የሰሙትን እውነት አስረግጦ ለማወቅ መጻሕፍትን እየመረመሩ ቃሉን በሙሉ ፈቃድ የሚቀበሉና እግዚአብሔር ጥበብና ኃይል የሆነውን ጌታ በማመንና በመቀበል በማያልፍ ጥበብ ባለጠጋ የሆኑ ናቸው። ከመስቀሉ ቃል ባልተገናኘ መንገድ በመጽሐፍ ቅዱስ ጥቅስ ባለጠጋ የሆነ አማኝ የበዛበት ጊዜ ነው። የተበጣጠሰ ጥቅስ ከዚያና ከዚህ የገነጠለ መጽሐፍ ቅዱስን እንደ አስማት መጽሐፍ የራሱና የግል ኑሮ መልእክተኛ በማድረግ የሚጠቀም ምዕመን በዝቷል። የመስቀሉ ቃል የእግዚአብሔር ኃይል ነው እየተባለ እኛ ግን የአምላካችንን ኃይል ከመስቀሉ ቃል ለይተነዋል። ምዕመኑን አጉል ነገር አስለምደነዋል። የመስቀሉ ቃል ሲሰበክ የሚተኛ በምድራዊ ፍስሐና ተድላ ከንቱ ጩኸት የሚነቃ አድርገነዋል። የመስቀሉ ቃል ባልሆነ መልእክት ጆሮውን የተቃኘው ምዕመን በስጋ ኃይል ለሚሰበከው ስብከት ንቁ የሚሆነው ለምን ነው? ጥልቅ ጥልቅን ትጠራለች እንደተባለ ሁሉ ስጋም ስጋን ስለሚጠራ ነው። አምላካችን የመስቀሉን ቃል ይመልስልን። ማንም የማይሰራባት ሌሊት ሳትመጣ ዛሬ በስደታችንም ሆነ በመከራችን ለጽናትና ለትዕግስት መሰረትና ምክንያት ከሚሆነን ከመስቀሉ ቃል ጋር ተስማምተን የምናገለግለውንም ሕዝብ እናስማማ። የመስቀሉ ቃል የእግዚአብሔር ኃይል ነው። የሚያምኑት የሚድኑበት የእግዚአብሔር ኃይል ያለው በጌታችን ሞት ነው። እግዚአብሔር የጠፋውን የሰው ልጅ የሚያድንበት የማዳኛው ኃይል ጌታ ኢየሱስ ክርስቶስ ነው። በዚህ ዓለም የቃል ጥበብ አይነገር እንጂ በመንፈስ ቅዱስ ኃይል የሚነገር ቃል ነው። መንፈስ ቅዱስ የሚገለጥበት ቃል ነው። ክርስቶስ ኢየሱስ የሚሰበክበት ቃል ነው። የመስቀሉ ቃል ከሰውና የሰው ከሆነው የፈለቀ አይደለም። የመስቀሉ ቃል ሐዋርያት ጌታ ያደረገውና የሠራውን ገምግመው መርምረው በራሳቸው አስተሳሰብ ላይ ተመስርተው የነደፉት የሃይማኖት ትምህርት አይደለም። በአንደኛ ቆሮንቶስ ምዕራፍ 2:9-13 ዓይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደ ተጻፈ እንዲህ እንናገራለን ነው ያሉት። ደግሞም መንፈስ የእግዚአብሔርን ጥልቅ ነገር ስንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ነው ያሉት። እንደገናም መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም ብለዋል። እግዚአብሔር እንዳዘጋጀው የተናገሩት እግዚአብሔር በመንፈሱ የገለጠላቸው መንፈስ በሚያስተምራቸው ቃል ወደ እኛ ያስተላለፉት መልእክት ነው። የመስቀሉ ቃል ለእኛ ጥሪ ሆኖ ይመጣል። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26-31 ላይ ወንድሞች ሆይ መጠራታችሁን ተመልከቱ፣ እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም ይላል። መስቀሉ ቃል ጥሪ ሆኖ ከመጣ ምላሽ የሚጠይቅ ጥሪ ነው። የወንጌል ጥሪ መታዘዝ የሚጠይቅ የእምነት መልእክት ነው። እምነታችን ሃይማኖታችን ነው። ሃይማኖታችን ደግሞ ወንጌል ነው። የወንጌል ጥሪ ሳይደርሰው አማኝ የሚሆን ሰው የለም። ክርስትናን እንደ አንድ የፖለቲካ ፓርቲ ሰው ዘው ብሎ ሊገባበት የሚችል ሃይማኖት ሊሆን ይችላል። የእግዚአብሔርን ጥሪ ሳይሰማ ግን እግዚአብሔር ለጠራቸው በልጁ ደም የሚሰጠውን የኃጢአት ስርየት ሳይቀበል መንግሥተ ሰማይ ግን መግባት የሚችል ማንም ሰው አይኖርም። ሳይጋበዝ ግብዣ የሚሄድ የለም። ድንገት እግር ጥሎት የሚሄድ ሊኖር ይችል ይሆናል። ነገር ግን ያምላክን ጥሪ በግሉ ሳይሰማ ማመን የሚችል ማንም የለም። አማኝ የሚያደርግ እምነት ከመስማት የሚገኝ ስለሆነ ወገኖቼ የእግዚአብሔርን ቃል ከእግዚአብሔር እንደመጣ አድርገን ስናምን እንድናለን። እግዚአብሔር በወንጌል አማካኝነት ሰዎችን ለማዳን የሰጠውን ስጦታ በመቀበልና በማመን ነው የምንድነው። ይህንን መልእክት እየሰማችሁ ያላችሁ ወገኖቼ የመስቀሉ ቃል ጌታ ኢየሱስ እኛን ለማዳን ባፈሰሰው ክቡር ደም ከኃጢአታችሁ ያነጻችኋል። ኃጢአት ከሚያስከትለው ፍርድና ኩነኔ ያድናችኋል። ይህንን ጥሪ እምቢ ያለ ከሰማይ ለሚገለጠው ለእግዚአብሔር ቁጣ ይጋለጣል። የወንጌል ጥሪ የንስሐና የኃጢአት ይቅርታ አዋጅ ያለበት ጥሪ ነው። የወንጌል ጥሪ የመንግሥተ ሰማይ ጥሪ ነው። ጌታ ኢየሱስ መንግሥተ ሰማይን ለልጁ ሰርግ ደግሶ ሰዎችን በጋበዘ ንጉሥ ትመሰላለች ያለ በማቴዎስ 22 ከ1 እስከ 14 ላይ በወንጌል ለሚቀርብልን ጥሪ የእምነት ምላሽ መስጠት እንዳለብን ያሳያል። መታዘዝ ለእምነት ነው። እምነቱ የሚገኘው ደግሞ በመስማት ነው። የሚሰማው ወንጌል ሳይኖር እምነት አይገኝም። መስማትና እምነት የተያዙና የተገናኙ ናቸው። በገላትያ ምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ማለቱ የምንሰማው የወንጌል ቃል የመስቀሉ ቃል ጥሪ የጸጋ ጥሪ መሆኑን ያሳያል። በዕብራውያን ምዕራፍ 3 ቁጥር 1 ላይ ከሰማያዊ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ ሲል የጸጋው ጥሪ ሰማያዊ መሆኑን ያሳያል። በዕብራውያን ምዕራፍ 3 ቁጥር 8 እና 9 ላይ ዛሬ ድምጹን ብትሰሙ ትራሳችሁን እልከኛ አታድርጉ ሲል በወንጌሉ የሚጠራው እግዚአብሔር ሰማያዊውን ጥሪውን ሰዎች ሲሰሙ ላይቀበሉት የሚችሉበት የልከኝነት ሁኔታ ሊኖራቸው እንደሚችል ያሳያል። በወንጌል ጥሪ የጸጋ ጥሪ ነው የምንቀበለው። የምህረት ጥሪ ነው የምንሰማው። የእግዚአብሔርን የግብዣ ጥሪ ነው የምንሰማው። ከኔ ጋር ታረቁ የሚል ጥሪ ነው እግዚአብሔር የሚያሰማን። ይህንን ጥሪ ልንቀበለው ይገባናል። ሐዋርያው ዮሐንስ ወንጌሉን በጻ የጻፈበትን ምክንያት ምን እንደሆነ ሲናገር በዮሐንስ ወንጌል ምዕራፍ 20 ከቁጥር 30 እስከ 31 እንዲህ ይላል፣ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ወገኖቼ የተጻፈው ታሪክ ሊሆንልን ልናነበው ሳይሆን ልናምነው ነው። የእግዚአብሔር ልጅ እንደሆነ እንድናምን አምነን ደግሞ በስሙ ሕይወት ይሆንልን ዘንድ ተጻፈልን። የእግዚአብሔር ስም የተባረከ ይሁን። ዛሬም ይህ ጥሪ የጌታን ቃል ለምትሰሙ ሁሉ የቀረበ የሰማይ ግብዣ ነው። ለኃጢአታችን የሞተውን እኛን ስለማጽደቅ ብሎ የተነሳውን ኢየሱስ ክርስቶስን አዳኛችን አድርገን ብንቀበለው የሰማያዊውን ጥሪ በመቀበላችን እንድናለን። የወንጌል ጥሪ ተቀባዮች የሚያደርገን ወገኖቼ እግዚአብሔር እኛን የወደደ አምላክ ስለሆነ ነው። የወንጌል ጥሪ ተቀባዮች በእግዚአብሔር የተወደዱ ተብለው በሮሜ መጽሐፍ ላይ ተገልጸዋል። ከዚህ የተነሳ የወንጌል ጥሪ የእግዚአብሔር የፍቅሩ ጥሪ ነው። እምነት ከመስማት ስለሆነ ዛሬም የወንጌልን ጥሪ እየሰማችሁ ያላችሁ ወገኖቼ የእግዚአብሔርን የፍቅር ጥሪ ነው የምትሰሙት። የወንጌሉ ቃል እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ 3:16 ጻድቁ አምላክ ለኃጢአተኛው ዓለም ያለውን ፍቅር የገለጸው አንድያ ልጁን በመስጠት ነው። አንድ ጊዜ በአይሮፕላን እየተጓዝኩ ሳለሁ በአጠገቤ ተቀምጣ የነበረች አንዲት የሩቅ ምስራቅ ሴት መጽሐፍ ቅዱሴን ሳነባይታ ስለማነበው መጽሐፍ ጠየቀችኝ። ያንን መንገድ በመጠቀም ስለ ጌታ መሰከርኩላት። በጥሞና ከሰማችኝ በኋላ አምላክህ አንተ እንደምትለው ፍቅር ከሆነ ለምን ሰዎችን ሁሉ ወደ መንግሥተ ሰማይ እንዲገቡ አያደርግም? ለምን እርሱን ማመንና መቀበልን የብቃት ምክንያት አድርጎ ያቀርባል? አለችኝ። ይህ የብዙዎቻችን ጥያቄ ሊሆን ይችላል። መንግሥተ ሰማይ ለመግባት የሚያጓጓን ከእግዚአብሔር ጋር በመታረቅ ልጆቹ ሆነን ባገኘነው የቤተሰብነት መንፈስ እንጂ በሌላ አይደለም። ከአምላክ ጋር ሳንታረቅ ልጆቹ ሳንሆን ፈቃዳችን ከእርሱ ጋር ሳይስማማ መንግሥተ ሰማይ እንዲሁ ስፍራውን ከምቹነቱ የተነሳ ብቻ መርጠን ብንገባበት የስቃይ ቦታ እንጂ የምቾት ቦታ አይሆንልንም። ከተኳረፍነው ሰው ጋር በማዕድ ተቀምጠን ፊት ለፊት እየተያየን እንበላለን። በጊዜያዊ ጠብ እርቅ ይመጣል በሚል ተስፋ ተሞልተን ይህን እናደርግ ይሆናል። ፍጹም በጠነከረ ጠብ አንዱ ከሌላው ጋር ጨርሶ ጠቃራኒና ጠበኛ በሆነበት መንፈስ ሆነን የቀረበው ምግብ የቱንም ያህል ቢያጓጓን ለመብላት ፍላጎት አይኖረንም። በዚያም አንቀመጥም። የመንግስተ ሰማይ ዜጎች ሕያዋን ሆነው የሚኖሩት እግዚአብሔር ራሱ ሕይወት ስለሚሆንላቸው እንጂ በራሳቸው ሳይሞቱ መኖር ስለቻሉ አይደለም። ቅዱስ ከሆነው አምላክ ጋር ሳንታረቅ እርሱ በታላቅ ክብር ባለበት ሰማይ እንዴት በነጻነት መኖር እንችላለን? ሰዎች ወደ ጨረቃ በጨረቃ ላይ ለመመላለስ የሚያበቃቸውን የጠፈር ልብስ ለብሰው ካልሄዱ በዚያ ለሰከንድ ያህል እንኳን መቆየት አይችሉም። እኛም በዚህ ምድራዊ በሆነ ስጋችን መንግስተ ሰማያት መግባት አንችልም። ለሰማይ ሰማያዊ አካል ያስፈልገናል። መንግስተ ሰማይ ለመኖር የሚያስችለን አካል መንፈሳዊ አካል መሆን አለበት። ይህንን የምናገኘው ሞትን ያሸነፈው ፈራሽና በስባሽ ሆነውን የሰው ስጋ በማይጠፋ ህይወት ኃይል ይዞ የተነሳውን ኢየሱስ ክርስቶስን በማመንና በመቀበል ነው። እግዚአብሔር ፍቅር ስለሆነ ብቻ የሚቀርበውን የፍቅር ጥሪ የማይቀበሉ ሰዎችን ያለ ፈቃዳቸው በግድ መንግስተ ሰማይ እንዲገቡ ቢያደርግ ባልተቀበሉት አምላክ ፊት መኖር ደስታ ከሚያመጣላቸው ይልቅ ስቃያቸው ይህ ነው የማይባል ይሆናል። መንግስተ ሰማይን የምታመርና የከበረች ስፍራ አደረጋት። የእግዚአብሔር መገኘትና ክብሩ ያለምንም መከልከል የተገለጠባት ስፍራ ስለሆነች ነው። ውድ አድማጮች፣ የመስቀሉ ቃል ጥሪ የደረሳችሁ የጌታን የፍቅር ጥሪ እንደተቀበላችሁ ተረዱ። እስከ መስቀል ሞት የተወደዳችሁበት ጥሪ የጸናታችሁ፣ የመጽናኛችሁ፣ የድላችሁ ምክንያት እርሱ ነው። እግዚአብሔር ወዶ በግል ጠርቷችኋል። ጌታ አምላክ በጅምላ ጥሪ ሳይሆን በግል በመንፈስ ቅዱስ አስረጋጭነት፣ በመንፈስ ቅዱስ ልብ ከፋችነት የተቀበላችሁትን ጥሪ አትጣሉት። በመንፈስ ቅዱስ መስካሪነትና በመንፈስ ቅዱስ መያዣነት የሚደገፍና የሚጠበቅ ቅዱስ ጥሪ በመሆኑ ጠብቁት። በመከራ ያላችሁ የተሰደዳችሁ ጌታን የምትከተሉ ወገኖቼ፣ ከአመፀኞች በደረሰበት ተቃውሞ በመስቀል የታገሰውን ጌታን ተመልከቱት። መስቀሉ የመታገሻ ስፍራችሁ ነውና በርቱ። ጌታችን የመስቀሉን ትዕግስት ለመታገስ የበቃው በፊቱ ያለውን ደስታ እያየ ነው። መስቀሉ ወደፊታችን የማየትን ጸጋ በመስጠት የትንሣኤን ተስፋ ይሞላናል። የወንጌልን ጥሪ እየሰማችሁ ነገ ዛሬ የምትሉ በባንክ ያስቀመጣችሁት ዕድሜ የላችሁ። ነገ የእናንተ አይደለም። ጌታን በማመን ዳኑ። በቀራኒው መስቀል ላይ ባፈሰሰው ደም ታጠቡ። የጌታን ሞትና ትንሣኤ በዓል ብቻ አታድርጉት። ለእናንተ የተከፈለ የጌታ የፍቅር መሥዋዕት ነው። ኢየሱስ የዓለም መድኃኒት ከሆነ ውሰዱትና ወደ ውስጣችሁ አስገብታችሁ ዳኑበት። እርሱን ያስናቀባችሁ ዛሬ ከሆነው መዳን የሚጎትታችሁ ሁሉ ጠፊና ኃላፊ ነው። የመስቀሉ ቃል ግን ለዘላለም የሚኖር ደህንነትን የሚያስገኝልን ቃል ነው። ይህንን ጥሪ ቸል የምትሉ ባለማመን ከሞት በኋላ ማለቂያ ወደ ሌለው ዘላለም ያለ ክርስቶስ ኢየሱስ ለሰይጣንና ለመላእክቱ ወደ ተዘጋጀ የዘላለም ስቃይ ለመሄድ መምረጣችሁ እንደሚሆን አስቡ። እግዚአብሔር ከሚመጣው ፍርድ መዳኛ አዘጋጅቶልን እያለ በምርጫችን ለመጥፋት መዘጋጀት ትልቅ ሞኝነት ነው። ጌታን ማመናችን የሚያስቀርብን ነገር ቢኖር ክፉ ብድራት የሚያመጣብንን ኃጢአት ብቻ ነው። ኃጢአት ተመቸው አወፈረው የተባለለት ሰው በበኩሌ ሰምቼ አላውቅም። ኃጢአት የሚያስገኘው ደሞዝ ሞት ነው። 100 ዓመት እንኳን ብንኖር 36500 ቀን የማይበልጥ ዕድሜ እንደሆነ እናስብ። ይህንን እንደምንኖር እርግጠኛ ብንሆን እንኳን አንዳንዶቻችን ግማሹን፣ አንዳንዶቻችን ከግማሽ በላይ ሆነውን ጨርሰናል። ምን ያህል ዕድሜ ወይንም በቅጡ ለማሰብ ምን ያህል ቀን እንደቀረን እናስብ። በቀናት በሚቆጠረው ዕድሜ ዝንተ ዓለም እንደሚኖር ሰው የዘላለምን ሕይወት ለቀናት ደስታ አንጣው። ዛሬ የሚደልለን ደስታና ኃጢአት የሚያጠፋን እንደሚሆን እናስብ። ወገኔ ሆይ ጌታን ተቀበል። ወገኔ ሆይ ጌታን ተቀበይ። እርሱን በማመን የሚኖረውን የክብር ሕይወት አንጣ። እኔ እጅጉን በደለኛ ነኝ፣ አምላክ ይቅር አይለኝም የምትሉ ካላችሁ ተሳስታችኋል። የአምላካችን ቃል በኢሳይያስ ምዕራፍ 1 18 እስከ 20 ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች ይላል የአምላካችን ቃል። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እዚሁ በጢሞቴዎስ ላይ በምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ ይላል። እግዚአብሔር የኃጢአተኛውን ሞት አይፈልግም። እግዚአብሔር ማንንም እንዳይጠፋ ይፈልጋል። ጌታችን ወደዚህ ዓለም የመጣው ኃጢአተኞችን ለማዳን ነው። በጌታችን ጎን የተሰቀሉት ሁለቱም የሚገባቸውን የሞት ፍርድ እንደተቀበሉ ያምናሉ። ከዚያ መስቀል ወርደው መልካም ሥራ በመስራት የቀድሞ ጥፋታቸውን በመልካም ሥራ ለመካስ እድል ጨርሶንም የላቸው። መንግስተ ሰማይ ለመግባት ምንም የሚበቁበት ተስፋም በምንም ሊያስቡ አይችሉም። ነገር ግን አንደኛው ጌታ ሆይ በመንግስተ በመጣ ጊዜ አስበኝ በማለት ጌታን ለመነ። ጌታ በዚያ መስቀል ላይ ከኃጢአት የሚያነጻውን ደሙን በመስቀል ላይ ያፈሰሰ ባለበት በዚያ መስቀል ላይ ለዚህ በደለኛ ጌታችን እውነት እውነት እልሃለሁ በማለት ዛሬ በገነት ከኔ ጋር ትሆናለህ አለው። ያ በደለኛ ያ ወንጀለኛ ነፍሱ ከርሱ ስትወጣ ከጌታ ጋር በዚያን ሰዓት ወደ ገነት ገባ። ኦ እንዴት ያለ መዳን ነው! ኦ እንዴት ያለ ጸጋ ነው! ክብር ለታረደው በግ ይሁን። በሕይወት ዘመኑ ሁሉ በደለኛ የሆነው ይሄ ሰው የጌታን ምሕረት በመለመኑ ጌታን እንዲያስበው በመጠየቁ ብቻ ኃጢአቱ ባስከተለበት የሞት ቅጣት ከዚህ ዓለም ተሰናበተ። በጌታ ምሕረት ግን ወደ ገነት ገባ። እንዲህ ለመሰለው ሰው የተሰጠው ምሕረት ለኔና ለናንተም የሚነገር የእግዚአብሔር የምሕረት የወንጌል ጥሪ ነው። የሰማነው ሁሉ
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 AM ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።